ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ትግራይ ውስጥ ዛሬ የአየር ጥቃት ማካሄዱን የኢትዮጵያ መንግሥት አስታውቋል። ከተማይቱን አሁን እያስተዳደሩ መሆናቸውን የተናገሩ ባለሥልጣን በድብደባው የአርሶ አደሮች እህል ክምር ተቃጥሯል ሲሉ ለቪኦኤ ተናግረዋል። በሌላ በኩል በወሎና አካባቢው እየተባባሰ በመጣው ጦርነት ሳቢያ የደህንነት ስጋት ላይ መውደቃቸውን አስተያየታቸውን የሰጡ የሐይቅ ከተማ ነዋሪዎች ገለጡ። ዝርዝሩ በዕለቱ አብይ ርዕስ ተይዟል። በኢትዮጵያ የዩናይት ስቴትስ አምባሳደር ጊታ ፓሲ ዛሬ ከአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ ጋር ባህር ዳር ላይ ተገናኝተው ተወያይተዋል። አርብ ጥቅምት 12 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ ተመልካችና አድማጮቻችን ኢትዮ ሳት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው አብርሃን ኃይሉ፣ ከቴክኒክ ስርጭት መሐንዲሱ ሚሻ ድብንስኪና ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የማኅበራዊ ፕሮግራሞች አዘጋጃችን ወይም አሰናጃዋ አባየሁ ገበያው ናት። መልካም ምሽት ቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታየ ነኝ። የሐረሪ ክልል መንግስት ምስረታ ዛሬ ተካሂዷል። የክልሉን ርዕሰ መስተዳደር የመምረጥ ክልላዊ የህገ መንግስት መብት ያለው የሐረሪ ጉባኤ የክልሉን እጩ ርዕሰ መስተዳደር መርጦ ያቀረበ ሲሆን ምክር ቤቱም ተቀብሎ አጽድቆታል። ጠዋት በነበረው መርሃ ግብር ላይ በአሿሿሙ ሂደት የአቋም ልዩነት ያላቸው የምክር ቤቱ አባላት ወደ አዳራሹ አንገባም በማለታቸው ምልአተ ጉባኤው አልተሟላም ተብሎ ስብሰባው ተበትኖ ነበር። ሆኖም ከሰዓት በኋላ ስብሰባው ድጋሚ ተጠርቶ ምርጫው ተካሂዷል። አዲስ የተቋቋመው የክልሉ ካቢኔ እንደ ሌሎች ክልሎች በክልሉ ያሉ ተፎካካሪዎችን ያላካተተ ሆኗል። አድማጮች፣ በዚህ ጉዳይ ላይ የተጠናቀረው ሰፋ ያለው ዘገባ በነገው ምሽት ይቀርባል። የሶማሊያ ፌዴራላዊ መንግስት በተለይ በሀገሪቱ ደቡባዊ ክፍል ተባብሶ በቀጠለው ድርቅና የምግብ እጥረት ለተጎዱ ወገኖች መርጃ የሚውል አስቸኳይ እርዳታ የመንግስታቱን ድርጅት የሰብአዊ ረድኤት ጽህፈት ቤቶች እገዛ ጠይቋል። መሐመድ ካህዬ ከሞቃዲሾ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት እንደገለጸው ከ5.9 ሚሊዮን በላይ ሶማሊያውያን አስቸኳይ እርዳታ ሲሹ ከነዚህ ውስጥ ቁጥራቸው 3.5 ሚሊዮን የሚደርሱት ደግሞ ከፍተኛ የምግብ እጥረት የገጠማቸው ናቸው። ኬንያን በምታዋስነው ደቡባዊ ሶማሊያዊቱ ጁባ ክፍለ ግዛት በዝናብ እጥረት ሳቢያ ገበሬዎች ሰብላቸውን አጥተዋል። ከፍተኛ ቁጥር ያላቸው ከብት አርቢዎችም አብዛኞቹ ከብቶቻቸው አልቀውባቸዋል። ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ሁኔታውን አስመልክቶ ከካቢኔ አባላቶቻቸው ጋር አስቸኳይ ስብሰባ ባደረጉበት ወቅት ነው በድርቁ ለተጎዳው ህዝባቸው የሚውል አስቸኳይ እርዳታ የጠየቁት። ጠቅላይ ሚኒስትሩ አክለውም ከፍተኛ የውሃና የምግብ እጥረት መኖሩን በገለጹበት የጁባ ክልል እየተባባሰ በመጣው ድርቅ ለተጎዱ ወገኖች የቀራቸውን ሀብት ከውድመት ለመታደግ መንግስታቸው የጀመራቸውን ጥረቶች ለማጎልበት መወሰኑን ተናግረዋል። ለተጎዱ ወገኖች አፋጣኝ እርዳታ ማድረስና በሀገሪቱ ለሚገኙ ለተባበሩት መንግስታት የሰብአዊ እርዳታ ድርጅቶችና ዓለም አቀፍ አጋሮቻቸው ጥሪ ማሰማት እንደሚሹም አመልክተዋል። እጅግ ለከፋው የሰብአዊ ሁኔታ መንስኤው ድርቁ ብቻ አይደለም ያሉት ደግሞ የኦቻ የሞቃዲሾ ቢሮ ምክትል ኃላፊ ሲንዲ አይዛክ ናቸው።
Humanitarian situation overall has been impacted not only by the drought.
የሰብአዊ ሁኔታው በአጠቃላይ በድርቁ ብቻ ሳይሆን የበረሃን በጣ ጥቃት በደቀነው ቀጣይ ስጋት በተለይም ደግሞ የሶማሌላንድና የፑንትላንድን ሁኔታ ስንመለከት የኮቪድ-19 ወረርሽኝ ካስከተለው ውስብስብ ፈተናና ሁላችንም ከምናውቃቸው በየዓመቱ ከተከሰቱት የፖለቲካ ውጥረቶች ጋር ተደማምረው ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ እንደገለጸው ለሰብአዊ እርዳታ የሚያስፈልገው የገንዘብ መጠን ባለፉት 5 ዓመታት ከታየው ዝቅተኛ ነው ብሏል። የተባበሩት መንግስታት ድርጅት ሶማሊያን ለመርዳት የ1.1 ቢሊዮን ዶላር ድጋፍ መጠየቁ ቢታወቅም እስካሁን ድረስ ማግኘት የቻለው ግን ከተጠየቀው 50 በመቶ ያህል ብቻ ነው።
ትናንት ሱዳን ዋና ከተማ ካርቱም ውስጥ ሙሉ በሙሉ ሲቪላዊ አስተዳደር ይመስረት ብሎ የሚጠይቅ የተቃውሞ ሰልፍ ተካሂዷል። የነጻነትና የለውጥ ኃይሎች ተብሎ የሚጠራው ጥምረት ደጋፊዎች ትናንት ሐሙስ ሰልፉን ያደረጉት ባለፈው ቅዳሜ በጦር ሰራዊቱ የሚመራውን አስተዳደር የሚደግፉ ወገኖች ሲቪሉን አስተዳደር በመቃወም ያካሄዱትን ሰልፍ ተከትሎ ነው። በብዙ ሺዎች የተቆጠሩት አፍቃሪ ዲሞክራሲ ሰልፈኞች ባለፈው ቅዳሜ የጦር ሰራዊቱ ደጋፊዎች ለስድስት ቀናት ያለማቋረጥ በተቀመጡበት በቤተ መንግስቱ ዙሪያ ሰልፋቸውን እንዳካሄዱ ሮይተርስ ዘግቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ በሞደርናና በጆንሰን ኤን ጆንሰን የተሰሩትን የኮቪድ ክትባቶች የወሰዱ በብዙ ሚሊዮን የተቆጠሩ ሰዎች ማጠናከሪያ ወይም ቡስተር የሚባለውን ክትባት እንዲከተቡ ምክረ ሐሳብ አቅርበዋል። ማጠናከሪያው ክትባት መጀመሪያ ከወሰዱት ጋር የግድ አንድ አይነት መሆን እንደሌለበትም ነው ያስታወቀው። በሌላ ዜና ዩናይትድ ስቴትስ ከ100 ለሚበልጡ የዓለም ሀገሮች የለገሰችው የኮቪድ-19 ክትባት ድጋፍ በትናንትናው ዕለት 200 ሚሊዮን ደርሷል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዋና አስተዳዳሪ ሰማንታ ፓወር በሰጡት ቃል USAID ይህን በዓለም ላይ ታይቶ በማያውቅ ደረጃ የከበደ ወረርሽኝ ለመዋጋት እየተደረገ ባለው ከምንጊዜውም የገዘፈና የተፋጠነ እንዲሁም ውስብስብ የክትባት ዘመቻ በግንባር ቀደምትነት በመሰለፏ ኩራት ይሰማናል ብለዋል። የአየር ንብረት ለውጥ የተፈጥሮ አካባቢን ማዛባት ብቻ ሳይሆን የዓለምን የጸጥታ ይዞታ በአደገኛ አቅጣጫ የመቀያየር አደጋ የሚደቅን ነው ሲል የዩናይትድ ስቴትስ የጦር ኃይል የደህንነትና የጸጥታ ተቋማት ባለስልጣናት ያወጡት አዲስ ግምገማ አሳሰበ። የአየር ንብረት ለውጥ የሚያስከትላቸውን ጉዳቶች በተሻለ መንገድ ለመጋፈጥ እንዲቻል ጥናቱ ተካሂዶ ሪፖርት እንዲቀርብ ያዘዙት ፕሬዚደንት ጆ ባይደን ናቸው። የቀረበው ግምገማም የአየር ንብረት መዛባት ከሚያደርሰው ጉዳት የሚተርፍ አንድም ሀገር እንደማይኖርና አንዳንዶቹ የዓለም አካባቢዎች ከወዲሁ የአደጋው አፋፍ ላይ ሳይሆኑ እንደማይቀሩ ያመለክታል ተብሏል። በመጨረሻም ታዋቂው አሜሪካዊ የፊልም ተዋናይ አሌክ ቦልድዊን ኒው ሜክሲኮ ውስጥ ፊልም ቀረጻ ላይ ሳለ አረር አልባ ወይም በቲያትር ጭውውቶች ላይ መጠቀሚያ ወይም የሩጫ ማስጀመሪያ አይነት የሚያስፈነጥር አረር የሌለው መስሎት በስህተት በተኮሰው እውነተኛ ጥይት የጎረሰ ሽጉጥ የቀረጻው የፎቶግራፊ ዲሬክተር ተገደለች። የፊልሙ ዲሬክተር በዚሁ አጋጣሚ ምክንያት ቆስሏል። አደጋው የተከሰተው አሌክ ቦልድዊን በዋና ተዋናይነት የሚጫወትበት ረስት የተባለ ፊልም ደቡብ ምዕራቧ ኒው ሜክሲኮ ውስጥ እየተቀረጸ በነበረበት ወቅት መሆኑን ፖሊሶች ትናንት አስታውቀዋል። አድማጮች፣ ለሰዓቱ የተጠናቀረው ዜና እዚህ ላይ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጥቅምት 12 2014 ዓ.ም የምሽቱን ዝግጅቶቻችንን እንደሚከተለው እናቀርባለን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ወደዚያ ከማምራታችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ኢትዮጵያና የምዕራቡ ዓለም በሁለት ምሁራን እይታ
in this type of warfare can be described as insurgency warfare. So information
becomes የሽምቅ ውጊያ ነው። እንደዚህ አይነት ጦርነት ወቅት መረጃ ወሳኝ ነው።
የሽምቅ ውጊያን ለማስቆም የሚወሰድ ወታደራዊ እርምጃም የሚሰራጨውን መረጃ በመረጃ ለማጥፋት የሚደረግ ጥረትንም ይጨምራል።
የኢትዮጵያ መንግስት እያለ ያለው ዓለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን የተሳሳተ ነው እና እውነቱ ያለው እነሱ ጋር ብቻ እንደሆነ ነው። ያ ሊታመን አይችልም።
የቀደሙት ፕሮፌሰር አን ፊጀራልድ በካናዳው ባልሲሊ የውጭ ግንኙነቶች ትምህርት ቤት ዲሬክተር ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ በኢትዮጵያ የቀድሞ ዩናይትድ ስቴትስ አምባሳደር ዴቪድ ሺን ናቸው። በሁለተኛው አጋማሽ ለውይይቱ ሁለቱም ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ትግራይ ውስጥ ዛሬ የአየር ጥቃት ማካሄዱን የኢትዮጵያ መንግስት አስታውቋል። ከተማይቱን አሁን እያስተዳደሩ መሆናቸው የተናገሩ ባለስልጣን በድብደባው የአርሶ አደሮች እህል ክምር ተቃጥሏል ሲሉ ለአሜሪካ ድምጽ ገልጸዋል። በሌላ በኩል ወደ መቀሌ ዛሬ በረራ ላይ የነበረ የእርዳታ አቅርቦት የጫነ አውሮፕላን በድብደባው ሳቢያ ከአየር ላይ ወደ አዲስ አበባ ዞሮ መመለሱን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የደቡባዊና ምስራቅ አፍሪካ አካባቢያዊ ቢሮ ኃላፊ ጋማ ኮኔል ዛሬ ለጋዜጠኞች ተናግረዋል። መቀሌ የሚገኘው ሪፖርተራችን ሙልጌታ ጽብሃይ ታጠናቀረውን ከተለያዩ ምንጮች የደረሱንን ዘገባዎች አሰናድቶ ሀብታሙ ስዩም እንዲህ ያቀርበዋል።
የኢትዮጵያ መንግስት መረጃ ማጣሪያ ዛሬ ባወጣው ጽሑፍ ቀደም ሲል የመከላከያ ሰራዊቱ ማሰልጠኛ ማዕከል የነበረና አሁን አሸባሪ ብሎ የጠራው ህወሓት ማሰልጠኛ አድርጎታል ያለውን ተቋም የአየር ጥቃት ኢላማ ማድረጉን አስታውቋል። ይሁን እንጂ ጥቃቱ የታሰበለትን ኢላማ ስለመምታት አለመምታቱ፣ የደረሰ ጉዳት ካለም አይነትና መጠኑን አልገለጸም። ይሄው የመረጃ ማጣሪያው አጭር መረጃ በአሁኑ ወቅት አሸባሪ ቡድን በዚህ ተቋም ውስጥ ወታደራዊ ስልጠና የሚሰጥበት የውጊያ ግንኙነት ኔትወርክ ያለበት ነው ብሏል። ይህንኑ መረጃ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም እንዳረጋገጡለት የዘገበው አዣንስ ፍራንስ ፕሬስ የአየር ኃይሉ ከትናንት በስቲያ ከመቀሌ በስተምዕራብ 80 ኪሎ ሜትር ላይ በምትገኘው አግቤ ከተማ የጦር መሳሪያ ማከማቻ መደብደቡን፣ 8 ሰዎች መጎዳታቸውንና ከተጎዱት መካከል አንዲት ነፍሰ ጡር እንደምትገኝ የሆስፒታል ምንጮች እንደነገሩት፣ በሰኞ ድብደባ 3 ሕፃናት መገደላቸውንና ብዙ ሰዎች መቁሰላቸውን የመንግስታቱ ድርጅት መግለጫ አመላክተዋል። የዛሬው አየር ድብደባ የተፈጸመው መቀሌ ዩኒቨርሲቲ እንዳየሱስ ግቢ አካባቢ መሆኑን፣ በአርሶ አደሮች የእህል ክምር ላይ ጉዳት መድረሱን የከተማይቱ ምክትል ከንቲባ ናቸው የተባሉት ዶክተር ኪሮስ ገብረ መድንን ጠቅሶ ሙልጌታ ጽባ ከዚያው ዘግቧል። ሰሞኑን በተካሄዱት ድብደባዎች በሲቪሎች ሕይወትና አካል ላይ ጉዳት መድረሱን፣ መኖሪያ ቤቶችና ተቋማት መጎዳታቸውን፣ ንብረት መውደሙን ዶክተር ኪሮስ ለቪኦኤ በሰጡት መግለጫ ተናግረዋል። በሌላ በኩል ደግሞ ከህወሓት ቃል አቀባይ አቶ ጌታቸው ረዳና ከሌሎች 3 የረድኤት ምንጮች አግኝቻለሁ ያለውን መረጃ ያጣቀሰው ሮይተርስ ባሰራጨው ዘገባ የመቀሌ ዩኒቨርሲቲ መመታቱ እንደተነገረው አመላክቷል። ሮይተርስ አክሎም የዩኒቨርሲቲው ዋናው ግቢ እንደተመታና ሰው እንደቆሰለ ህወሓት የሚቆጣጠረው ትግራይ ቲቪ መናገሩንም ዘግቧል። ምንም እንኳን በአየር ድብደባው ምክንያት ለዛሬ ታቅዶ የነበረ የእርዳታ አቅርቦት በረራ መቋረጡን 2 የሰብአዊ እርዳታ ምንጮች እንደነገሩት ሮይተርስ ቢዘግብም የመንግስቱ የኮሚኒኬሽን ጉዳዮች ኃላፊ ዶክተር ለገሰ ቱሉ ስለ ጉዳዩ መረጃ እንደሌላቸው እንደገለጹለትም አመልክቷል። አሶሺየትድ ፕሬስ ዛሬ ባወጣው ዘገባ ደግሞ ለመገናኛ ብዙሃን መረጃ የመስጠት ስልጣን ስለሌላቸው ስማቸው እንዳይገለጽ የጠየቁ 2 የእርዳታ ሰራተኞችን ጠቅሰው መቀሌ ላይ ማረፍ የነበረበት የእርዳታ ጫኝ አውሮፕላን በአየር ጥቃቱ ምክንያት እንዲመለስ መደረጉን አመልክቷል። የመንግስቱ ቃል አቀባይ ዶክተር ለገሰ ግን ስለ እርዳታ በረራው ባለስልጣናት እንደማያውቁ፣ ከአየር ጥቃቱ ጋር በአቅጣጫም በጊዜም የተለያዩ በረራዎች እንደነበሩ እንደገለጹለት ዘግበዋል። ይህ በእንዲህ እንዳለ መቀሌ ላይ በሳምንት ውስጥ የተካሄዱት የአየር ድብደባዎችና አማራ ክልል ውስጥ እየተካሄዱ ባሉት ውጊያዎች ምክንያት እያሻቀበ ያለው የተፈናቃዮች ቁጥር በእጅጉ እያሳሰባቸው መሆኑን የረድኤት ተቋማት መናገራቸውን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዲያሪች ትናንት ለጋዜጠኞች ተናግረዋል። ወደ ትግራይ የሚገባው ብቸኛ መተላለፊያ የነበረው የአፋር መስመር እጥረት እንዳጋጠመውና ሁኔታው እየተባባሰ መሆኑን ዲያሪች አመላክተው እስከ ትናንት በስቲያ ድረስ 215 ተሽከርካሪዎች ጭነት ማለፉን ገልጸዋል። ባለፉት ወራት ውስጥ 1111 ጭነት የያዙ ተሽከርካሪዎች ወደ ትግራይ መግባታቸውንና ይህም ከሚፈለገው 15 ከመቶ ብቻ መሆኑን የድርጅቱ ቃል አቀባይ ጠቁመዋል። ምንም እንኳን ሰመራ ውስጥ ነዳጅ የጫኑ 14 ተሽከርካሪዎች ቢቆሙም ወደ ትግራይ ግን መዝለቅ አለመቻላቸውን በነዳጅ ገንዘብና በሌሎች ግብዓት ችግሮች ምክንያት የረድኤት ድርጅቶችና መንግስት ያልሆኑ ብዙ ድርጅቶች የቢሮዎቻቸውን ቁጥር ለመቀነስ ወይንም ለመዝጋት መገደዳቸውንም አክለው ገልጸዋል። በሰሜን ኢትዮጵያ ግጭት ውስጥ ያሉ ወገኖች ሁሉ ሲቪሎችና ሲቪል ተቋማትን በዓለም አቀፍ ሕግ መሰረት እንዲጠብቁ በሶስቱ ቀጥተኛ ተጎጂ ክልሎች ውስጥ ላሉ ተጎጂዎች እርዳታ ያለማቋረጥና ያለ ገደብ እንዲዳረስ እንዲያደርጉ ድርጅቱ እንደሚያሳስብ አክለው ተናግረዋል።
ሀብታሙ ስዩም የመቀሌው ዘጋቢያችን ሙልጌታ አጽብሀ ከመቀሌ ያደረሰንንና ከሌሎች የተለያዩ ምንጮች የተጠናቀሩ ዘገባዎች ነበር አቀናጅቶ ያሰማን። ሀብታሙን አመሰግናለሁ። በሌላ በኩል በወሎና አካባቢው እየተባባሰ በመጣው ጦርነት ሳቢያ የደህንነት ስጋት ላይ መውደቃቸውን አስተያየታቸውን የሰጡ የሐይቅ ከተማ ነዋሪዎች ገልጠዋል። ለዝርዝሩ መስፍን አራጌ።
የስማቸውን መጠቀስ ያልተስማሙ የከተማዋ ነዋሪ ለአሜሪካ ድምጽ ሬዲዮ በስልክ በሰጡት አስተያየት እንደተናገሩት በከተማዋ ዙሪያ የሚደረገው ከባድ ውጊያ ሶስት ቀናት አልፈውታል።
ሐይቅ ያው ዙሪያዋን ተኩሳለ። እንግዲህ እኛ መሀል ላይ ነን ያለ ነው። ዛሬ ሶስተኛ ቀናችን። አሁንም ውጊያ ነው። በቃ የጥይት ድምፅ በጆሯችን እያለፈ ነው።
ዙሪያውን የከበቧቸው አካባቢዎች ስማቸው ይታወቃል።
እዚህ ሸሙሰ ተራራውና እዛው ከተማ ውስጥ ማለት ነው።
የደረሰውን ሰብአዊና ቁሳዊ ጉዳት ለማወቅ እንዳልቻሉ አስተያየት ሰጪው ይናገራሉ።
አሁን ቤቶች እንዳለ ማወቅ አትችልም። እኛም መውጣት አንችልም። ፍንጣሪ ይመታናል ብለን ይሄ ተባራሪ ጥይት መውጣት አልቻልንም። እኛም ከቤት መውጣት አንችልም። እዛው ግራውንድ ውስጥ አንደርግራውንድ ውስጥ ነው ያለ ነው። እዚህ የእኛ ቤት ራሱ የተወሰነ ፍንጣሪ አርፎበታል።
የስማቸውን መጠቀስ ያልፈለጉ ሌላ አስተያየት ሰጪ ከሐይቅ ከተማ በ30 ኪሎ ሜትር ርቀት ላይ በምትገኘውና የአምባሰል ወረዳ ከተማ በሆነችው ውጫሌ ሰሞኑን በነበረው ውጊያ ከ20 በላይ ንጹሐን ሰዎች ሳይሞቱ እንዳልቀሩ ጠቁመው ከነዚህም የአንድ ቤተሰብ አባላት የሆኑ 5 ሰዎች በአንድ ቤት ውስጥ እንዳሉ በከባድ መሳሪያ ጥቃት መገደላቸውን ተናግረዋል። አሁንም በሐይቅ ዙሪያ በሚካሄደው ጦርነት ከፍተኛ ሰብአዊ ጉዳት መድረሱን የጠቆሙት አስተያየት ሰጪው የከባድና የቀላል መሳሪያ ተኩስ ልውውጥ በከተማ ውስጥ ይሰማል ነው ያሉት። የመብራት አገልግሎት አለመኖሩንና የመጠጥ ውሃና የስልክ አገልግሎትን መቆራረጡን አክለው ገልጸዋል። የህወሓት ኃይሎች የሐይቅንና የቢስቲማ ከተሞችን መቆጣጠራቸውን፣ የኮምቦልቻንና የደሴ ከተሞችን ደግሞ በመድፍ ቀለበት ማስገባታቸውን ጠቅሶ የትግራይ ቴሌቪዥን ትናንት ዘግቦ ነበር። ይህን የሚያስተባብሉት የሐይቅ ከተማ ከንቲባ ከበደ ካሳ የህወሓት ኃይሎች ከተማዋን አልተቆጣጠሩም፣ ከተማዋ ውስጥም አልገቡም ይላሉ። ዛሬ እኩለ ቀን ላይ በሰጡት አስተያየት
ያልደረሱበትን ደርሰንበታል፣ ያልያዙትን ይዘነዋል የሚባሉ ቀድሞ የሚተላለፉ መልእክቶች አሉ። የእነሱ ተላላኪዎችና ሰርጎ ገቦችም ቀድሞ በየከተሞቹ እየገቡ ስለሆነ እየረበሹ ያሉት።
በከተማዋ ዙሪያ ጦርነት እየተካሄደ መሆኑን ግን አረጋግጠዋል።
በከተማዋ ዙሪያ በተለይ በስተ ሰሜን እና በሰሜን ምዕራብ አቅጣጫ ውጊያዎች የተኩስ ድምፅ በከፍተኛ ሁኔታ ይሰማል። ነገር ግን ከተማ ላይ አልገቡም። ከተማው በሀገር መከላከያ ሰራዊት አባላት ቁጥጥር ስር ያለና ከተማው አጠቃላይ የሀገር መከላከያ ሰራዊት ተፋለመ ያለበት ሁኔታ ነው ያለው።
ህዝቡም ከጸጥታ ኃይሉ ጋር ተቀናጅቶ ከተማዋን በመከላከል ላይ መሆኑን አስረድተዋል። የሀገር መከላከያ ሰራዊት የህዝብ ግንኙነት ትናንት ባወጣው መግለጫ ህወሓት ሀገር የማፍረስ ህልሙን ለማሳካት የገበሬ አዝመራን አጭዶ ከመውሰድና ንብረት ከመዝረፍ እንዲሁም ከማውደም በተጨማሪ በወሎ መርሳና ሀራ ጭፍራ በኩል ከፍተኛ ቁጥር ያለው ኃይል አሰማርቷል ብሏል። መግለጫው የተለያዩ የጸጥታ አካላት ተጋድሎና የህዝብ ድጋፍ ተጠናክሮ መቀጠሉን አመልክቶ ወደ ደሴና ኮምቦልቻ ከተሞች ሰርገው ገብተው ነበር ያላቸውንና ውዥንብር ፈጣሪዎች ሲል የገለጻቸውን 17 ሰዎች በቁጥጥር ስር መዋላቸውን ጠቅሷል። ይሁን እንጂ መግለጫው በቁጥጥር ስር ያዋሉት አካላት ስላደረጉት ውዥንብር ያለው ነገር የለም። አየር ኃይሉም የህወሓትን የመሳሪያ ማከማቻ፣ የጥገና ቦታዎችን፣ ማሰልጠኛዎችን፣ የማዘዣ ጣቢያዎችንና የሎጂስቲክ አቅርቦት የሚያቀርቡ እንዲሁም ሀብት የሚያሸሹ ተሽከርካሪዎችንና ከባድ መሳሪያዎችን ማውደሙን ጠቅሷል። በአምባሰል ጨፌና ማርዬ እንዲሁም ከቦሩ ስላሴ በቅርብ ርቀት ውጊያዎች አሁንም እየተካሄዱ መሆናቸውን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ግለሰቦች ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ መስፍን አራጌ።
አመሰግናለሁ መስፍን። አድማጮች፣ በተከታዩ ርዕስ ደግሞ ከደሴ ወደ ባህር ዳር እንሻገራለን። በኢትዮጵያ የዩናይት ስቴትስ አምባሳደር ጊታ ፓሲ ዛሬ ከአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ ጋር በባህር ዳር ተገናኝተው ተወያይተዋል። ከውይይቱ በኋላ ለጋዜጠኞች በሰጡት መግለጫ አምባሳደር ፓሲ የአሜሪካ መንግስት በአማራ ክልል በጦርነት ሳቢያ ለተፈናቀሉ ዜጎች ድጋፍ እያደረገ መሆኑን ተናግረዋል። አስቴር ምስጋናው ጋዜጣዊ መግለጫውን ተከታትላ ተከታዩን አድርሳናለች።
ኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ዛሬ ረፋዱ ላይ ከአዲሱ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ጋር በወቅታዊ ጉዳዮች ላይ ተወያይተዋል። ለጋዜጠኞች መግለጫ የሰጡት አምባሳደር ጌታ ፓሲ የአሜሪካ መንግስት በአማራ ክልል ግጭት ባለባቸው አካባቢዎች የሰብአዊ ድጋፍ እርዳታዎችን እንደሚያደርግ ገልጸዋል። አምባሳደሯ የህዝቦችን ስቃይ ለመቀነስ ግን ግጭት መቆም እንዳለበት በመግለጽ የመንግስታቸውን አቋም
ከአዲሱ ርዕሰ መስተዳድር ጋር በአማራ ክልል ስላለው ሁኔታ በሰብአዊ ድጋፍና በተለያዩ ጉዳዮች ላይ ተወያይተናል። ሰብአዊ ሁኔታውን የተመለከተ ግምገማም እንፈልጋለን። ከሰብአዊ ድጋፍ አጋሮቻችን ጋርም ተገናኝተናል። በጣም አስፈላጊው ለኔ በጣም የማይረሳው ግን በአማራ ክልል ከሚገኙ ተፈናቃዮች ጋር መገናኘት ነው። ለተፈናቀሉ ወገኖች በሚደረገው ሰብአዊና በቀጣይ ድጋፍ ማድረግ በሚቻልባቸው ጉዳዮች ላይም ተወያይተናል። ታውቃላችሁ፣ ግጭት ባለባቸው አካባቢዎች ያሉ ሰዎች ሁሉ ስቃይ ላይ ናቸው። የግጭቱ አካባቢ የትም ይሁን የትም በጦርነትና ባለመረጋጋት ጊዜ የሚያጋጥም ስቃይ ድንበር አያውቅም። ከተነጋገርንባቸው ጉዳዮች አንዱ ይሄ ይመስለኛል። ስቃዩ እንዲያበቃ ግጭቱ መቆም አለበት። ይህ የዩናይትድ ስቴትስ መንግስት ብዙ ጊዜ የተናገረው ነው። ግን ልደግመው ፈልጋለሁ። ለችግሩ ወታደራዊ መፍትሄ የለም። የሆነ አይነት ውይይት፣ ስምምነትና ተኩስ አቁም እንደሚኖር ተስፋ እናደርጋለን። ድጋፍ የሚያስፈልጋቸው ኢትዮጵያውያን የትም ይሁኑ የትም አሜሪካ አስፈላጊውን ለማድረግ ዝግጁ ናት።
አሜሪካ ለአማራ ክልል ከባለፉት 10 ዓመታት ጀምሮ ከ700 ሚሊዮን ዶላር በላይ ወጪ ለተለያዩ ዘርፎች ድጋፍ ማድረጓንም ገልጸዋል። አምባሳደር ጌታ ፓሲ አሁንም የሰብአዊ ድጋፍ አጠናክራ እንደምትቀጥል ገልጸዋል። በአሜሪካ ተራድኦ ድርጅት የሰብአዊ ጉዳዮች ረዳት ኃላፊ ሳራህ ቻርለስ በኢትዮጵያ በጦርነት ምክንያት የተፈጠረው ሰብአዊ ቀውስ አሳስቦናል ብለዋል። የአማራ ክልልና የፌዴራል መንግስት ባለስልጣናት በተለያዩ ጊዜያት በሰጧቸው መግለጫዎች ወደዚህ ጦርነት የገቡት ተገደው እንደሆነ ገልጸዋል። የአማራ ክልል ባለስልጣናት እንደሚሉት ደግሞ ጦርነቱ የአማራ ህዝብ ህልውናን ከማስቀጠል ጋር የተያያዘ ጭምር ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ አገር ውስጥ ዜናዎችን አገባደድን። በተከታዩ የመጽሔት ርዕስ ደግሞ ወደ ማዕከላዊ አፍሪካ ነው የምንሻገረው። በማዕከላዊ አፍሪካ የተባበሩት መንግስታት ከፍተኛ ባለስልጣን በቅርቡ በቻይድ ሐይቅ አካባቢ ያሉ አገሮችን ህዝቦች ያናኗር ሁኔታ ለመቃኘት ወደዚያ አቅንተዋል። አካባቢው ቦኮ ሐራም ለዓመታት ጥቃት ሲፈጽምበት የቆየ ሲሆን በርካታ የመሠረተ ልማቶችንም ከጥቅም ውጭ ያደረገበት ነው። ድህነትን ለመዋጋት በርካታ ሰላማዊ ሰዎች እርዳታ ከሚጠይቁበት የሰሜን ካሜሮኗ ማሮዋ በሞኪ ኤድዊን ኪንዴዛ የተላከውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ፍራንሶስ ሉዌንሲንፎል በማዕከላዊ አፍሪካ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ናቸው። ባለፉት 5 ወራት ውስጥ የጂሃዲስቱ ቡድን ቦኮ ሐራም ከአካባቢው እየተመናመነ መምጣቱን ይናገራሉ። እሳቸው በቦታው የተገኙትም ከዚሁ ጋር በተያያዘ መሆኑን ያስረዳሉ።
በተባበሩት መንግስታት ድርጅት ዋና ጸሐፊ ወደ አካባቢዎቹ የተላኩት የቦኮ ሐራም ተዋጊዎች ይንቀሳቀሱባቸው በነበሩባቸው አካባቢዎች ያሉት የማህበረሰብ አባላት መልሶ ለማቋቋም የሚያስፈልጋቸው ነገር እንዳለ ለመገምገም ነው። የተባበሩት መንግስታት ድርጅት በአካባቢው ያሉ የአክራሪ ቡድኖችን በማስወገድ ስፍራውን ወደ ዘላቂ ሰላም ለመመለስ የተደራጁና የአካባቢው አገራት የመሰረቱትን ወታደራዊ ህብረት የዓለም አቀፉ ማህበረሰብ እንዲደግፍ ማስተባበር ይፈልጋል። ስለዚህ ካሜሩንን፣ ናይጄሪያን፣ ኒጀርን በመጎብኘት መልሶ ማቋቋምና ድህነትን መቀነስ ላይ ማተኮር የሚቻልበትን መንገድ እየተመለከትኩ ነው።
ቤኒንን ጨምሮ ለአገራቱ የጦር ህብረት ወታደሮችን ያዋጡ አገራት ካሜሩን፣ ናይጄሪያና ኒጀር ናቸው። ፎል እንደሚሉት የተባበሩት መንግስታት የልማት መርሃ ግብሩ ካሜሩንን፣ ናይጄሪያና ቻድን የሚያገናኝ መንገድ በመስራት የሰዎችንና ሸቀጦችን ነፃ እንቅስቃሴ ለመፍጠር ገንዘብ ማሰባሰብን ያካትታል። የድርጅቱ የልማት ፕሮግራምም የአካባቢው ሰዎች ዛፎችን እንዲተክሉ ያበረታታል። የተባበሩት መንግስታት የስደተኞች ድርጅትም የተፈናቀሉት ሰዎች እንደ ልደት የምስክር ወረቀትና የመሳሰሉትን ሰነዶች በማዘጋጀት ወደ ቀያቸው እንዲመለሱ ያግዛል። ሴቶች ንግድ እንዲጀምሩ የገንዘብ እገዛ ያደርጋል። የተባበሩት መንግስታት ሪፖርት ወደ 40 ሚሊዮን ከሚጠጋው የቻድ ሐይቅ ዙሪያ ሰዎች ውስጥ አብዛኞቹ በድህነት ውስጥ የሚኖሩ ሲሆን ከነዚህም ከፊሎቹ ለድህነት የተጋለጡ በቦኮ ሐራም ጥቃት መሆኑን ይገልጻል። ሚድ ጂያዋ ባክሪ ከናይጄሪያና ከቻድ ጋር የሚዋሰነው የካሜሩን ግዛት አስተዳዳሪ ናቸው። ሰላማዊ ዜጎች የተሻለ ህይወት እንዲፈጠርላቸው የካሜሩንን ባለስልጣናትና የተባበሩት መንግስታትን እርዳታ እየጠየቁ ነው። ባክሪ እንዲህ ይላሉ።
L'activité économique était au ralenti. Le corridor commercial complètement.
Boko Haram ባደረሳቸው ጥቃቶች ለአስር ዓመታት የተዳከመው የኢኮኖሚ እንቅስቃሴ አሁን ቀስ በቀስ እየተነሳ ነው። ባለፉት 5 ወራት ውስጥ ሰላማዊ ዜጎችና ነጋዴዎች በካሜሩን ናይጄሪያና ቻድ መካከል ከሸቀጦቻቸው ጋር በነጻነት እየተንቀሳቀሱ ነው።
ባክሪ ጨምረው እንደገለጹት በአካባቢው ሰላም የሰፈነ ይመስላል። የካሜሩን ወታደሮች ከናይጄሪያ ጋር በሚያዋስነው የሰሜን ድንበር ሽብርተኝነትን እየተዋጉ ነው። ናይጄሪያውያንም የጂሃዲስቶቹን ቡድን መጠነ ሰፊ ጥቃት ቢኖር በሚል ሰላማዊ ዜጎችን ለመጠበቅ በተጠንቀቅ ላይ ናቸው። የካሜሩን መንግስት በቦኮ ሐራም የወደመውን የመሰረተ ልማት መልሶ ለመገንባት 300 ሚሊዮን ዶላር መመደቡን ይገልጻል። አንጻራዊ ሰላም ባለባቸው አካባቢዎች ትምህርት ቤቶችን፣ የውሃ ጉድጓዶችን፣ የመጸዳጃ ስፍራዎችን፣ ገበያዎችን፣ ሆስፒታሎችን የመገንባቱን ስራ መጀመሩንም ጠቅሷል። ከካሜሩን፣ ከቻድ፣ ከኒጀርና ናይጄሪያ የተውጣጡ ባለስልጣናት ባለፈው መስከረም 28 በካሜሩን ዋና ከተማ ያውንዴ ውስጥ በመሰብሰብ በቦኮ ሐራም የወደሙትን አካባቢዎች መልሰው ለመገንባት ተስማምተዋል። ባለስልጣናቱ የቦኮ ሐራም መሪ አቡበከር ሺካኡ መሞቱ ባለፈው ግንቦት ከተገለጸ ወዲህ የቻድ ሐይቅ አካባቢዎች ወደ ሰላማዊ ሁኔታ መመለሱን አስታውቀዋል። ይሁን እንጂ እስካሁን ድረስ ያለው ስራ አጥነት በርካታ ወጣቶችን ወደ ጂሃዲስቶቹ ቡድን እንዳይገፋፋቸው ያላቸውን ስጋት ገልጸዋል። ምክንያቱም አሁንም ድረስ ከአካባቢው ወጣቶችን መመልመሉን እንደቀጠለ ነው።
አመሰግናለሁ ደረጀ ደስታን። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምናልፈው። ወደ ቦረና ይመልሰናል ቀዳሚው ዝግጅት። ለቦረና ዞን የድርቅ ተጎጂዎች እርዳታ በማድረስ ላይ እንደሚገኝ መንግስት አስታወቀ። አስቸኳይ እርዳታ እንዲያገኙ በዞኑ አስተዳደር ለተለዩ ወደ 100,000 ለሚጠጉ የህብረተሰብ ክፍሎችም የሰብል እርዳታ መላኩን የኦሮሚያ ክልል አደጋ ስጋት ኮሚሽን ምክትል ኮሚሽነር አቶ ገረመው ኦሊቃ አረጋግጠዋል። በሌላ በኩል ግለሰቦችም በዞኑ በድርቅ ለተጎዱ ሰዎች የ2 ሚሊዮን ብር በላይ የሚሆን ገንዘብ አሰባስበዋል ይለናል ገልሞ ዳዊት ነው ያጠናቀረው ከስፍራው ነው።
አቶ ገረሙ ሊቃ የኦሮሚያ አደጋና ስጋት ምክትል ኮሚሽነር ናቸው። በቦረና ዞን በተከሰተው ድርቅ እርዳታ ለሚያስፈልጋቸው የማህበረሰብ አባላት ተለይተው እህልና አስፈላጊ ቁሳቁሶች እንደተላከላቸው ተናግረዋል።
የሮማ ከና
በአሁኑ ሰዓት በቦረና ዞን አደጋና ስጋት ምክር ቤት ተለይቶ በደረሰን መረጃ መሰረት ቀደም ሲል ድጎማ ይደረግላቸው ከነበሩት በተጨማሪ ከ130,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አውቀናል። ስለዚህም ከ17,000 በላይ የሚሆን የሰብል እርዳታ አዳማ ከሚገኘው የመንግስት የእህል መጠባበቂያ መጋዘን ከሶስት ቀናት በፊት ወደ ቦረና ተልኳል።
አቶ ገረሙ የኦሮሚያ ክልል መንግስት የመደበው 30 ሚሊዮን ብር የመጀመሪያ ምዕራፍ መሆኑን ጠቁመው ወደፊትም እንዳስፈላጊነቱ ታይቶ በጀቱ የሚሻሻል ይሆናል ብለዋል። አሁንም በሁሉም የቦረና ዞን ወረዳዎች በበልግና ክረምት ዝናብ መዘግየት ምክንያት በሺዎች የሚቆጠሩ የአርብቶ አደሮች ከብቶች እየሞቱ ናቸው። የቦረና ዞን አስተዳደር እንዳስታወቀው እስከ ትላንቱ ብቻ ከ15,000 በላይ የቀንድ ከብቶች ሞተዋል። ከብቶቹ እየሞቱ ያሉት በምግብ እጦት ምክንያት መሆኑን የሚናገሩት የአበሎ ቀጠና የእንስሳት ጤና ላብራቶሪ ማይክሮባዮሎጂ ዘርፍ ኃላፊ ዶክተር ቻርሶ ዳበና፣ በተጨማሪም እንደ ሳምባ ምችና ሌሎች በሽታዎች የመጠቃት እድላቸው ሰፊ መሆኑን ተናግረዋል። ጉዳቱን ለመቀነስም
ዋንቲን ወማንተና ሳቲ ከናቲ ሪኮመንድ ጎኑ ኩቦቲያም ዱፋ ሲንጀድ ሁኒኒ
የከብቶችን ጉሮሮና ጥፍራቸውን ለሚያደማ በሽታ የሚሰጥ ክትባት ካለ አሁን እንዲዘገይ ይመክራለሁ። ምክንያቱም አሁን ሰውነታቸው ከስቶ በሽታን የመቋቋም አቅማቸው በደከመበት ጊዜ ቢሰጣቸው ለሌላ ጉዳት ሊዳረጉ ይችላሉ። አሁን የሚያስፈልገው በአስፈላጊ ንጥረ ነገሮች የበለጸጉ ምግቦችን ከሳር ጋር ቀላቅሎ መስጠት ነው።
ዶክተር ጃርሶ የያበሎ ቀጠና እንስሳት ጤና ላብራቶሪ የመድኃኒት ግዢን በተመለከተ ለቦርና ዞን እንስሳት ሀብት ቢሮ ሀሳብ ማቅረቡንም አክለው ተናግረዋል። ሲፋ በቦርና ዞን አርብቶ አደሮችን ከሚያግዙ መንግስታዊ ካልሆኑ ድርጅቶች አንዱ ነው። አብዱረሺድ ጎዳና የድርጅቱ የያበሎ ቅርንጫፍ መሪ የድርጉ ጫና ከፍተኛ በመሆኑ ድርጅቱ ለበርካታ ድጋፍ ፈላጊዎች እርዳታ ማቅረብ አለመቻሉን ገልጸዋል።
ግራንድርሴ ወንማንጭፋ አማድርሶ ኒያትሪዮሪ ባየበርባቼ ሳዳ ገናም ካና
ቅድሚያ ሳር መቅረብ አለበት። ያንን ከመንግስት ኃላፊዎች ጋር ዛሬ ጠዋት ተነጋግረንበታል። ሌላው ደግሞ በሞት አፋፍ ላይ ላሉ ከብቶች ገበያ መፈለግ አለበት። ከዚህ በፊት ባለን አሃዝ መሰረትም በእንዲህ አይነት ወቅት በቦረና ከ300,000 በላይ ከብቶች ይሞታሉ። ይሄ ለአርብቶ አደሩም ለሀገርም ትልቅ ኪሳራ ነው። ስለዚህ ገበያ ቢመቻች መልካም ነው።
አቶ ገል መጉፉ በቦረና ዞን የእንስሳት ሀብት ቢሮ የከብት መኖ ጥናት ባለሙያ ነው። ዞኑ እስካሁን ከ15,000 እስር ሳር በላይ ለአርብቶ አደሮች አከፋፍለዋል ብለዋል። የዞኑ ነዋሪዎች መንግስት እርዳታ በጊዜ አላደረሰልንም ላሉት ቅሬታ ምላሽ ሰጥተዋል።
እነሆንኒ ወላማቱ ሰባበታይሌ እሬጋ አነካ ነንፈኮት ያደህያን ካሳ እኒቶኮ
እንደ ግሌ በሁለት ምክንያት ነው የሚል ግምት ነው ያለኝ። አንደኛ ሰሞኑን የመንግስት መዋቅር አዲስ ዝርጋታ ነበር። ስለዚህ ጉዳዩ የቀረበለት አካል በቂ ዝግጅትና አረዳድ ላያገኝ ይችላል። ሁለተኛው ደግሞ ሳር የምንገበየው ከመሃሉ የሀገራችን ክፍል ነው። አሁን ደግሞ በመሃሉ ሀገር ያለው ዝናብ ነው። ስለዚህ ደረቅ ሳር ለግዢ አይገኝም። እነዚህ ሁለት ምክንያቶች እርዳታውን አዘግይተዋል።
አቶ ገልማ ከዚህ በፊት የዞኑ አስተዳደር ግጦሽ ሳር የማብቀልና የማሳደግ መርሃ ግብር ጀምሮ እንደነበር ገልጸው ያ መርሃ ግብር ግን አሁን ለተከሰተ ችግር ብቻውን መብቃት እንዳልቻለ ገልጸዋል። ከመንግስት ድጋፍ በተጨማሪ ግለሰቦችም በማህበራዊ ሚዲያ ድጋፍ እያሰባሰቡ ናቸው። ወጣት ጃተኒ ቦነያ ከድጋፍ አሰባሳቢ ኮሚቴዎች አንዱ ነው።
ያለው ሁኔታ መልካም ነው። እስከ ትናንት ብቻ ከ2 ሚሊዮን ብር በላይ በተከፈተው የባንክ ሂሳብ ገቢ ተደርጓል። በተለያዩ ሀገራት ያሉ የኦሮሞ ማህበረሰብ አባላት ድጋፋቸውን እያደረጉ ነው። በአጠቃላይ ያለው ነገር ጥሩ ነው።
ወጣት ጃተኒ ለእርዳታ ማሰባሰቢያ የተከፈተው ሂሳብ እስከ ማክሰኞ እንደሚቆይና ከዛ በኋላ ለተጎጂዎች ድጋፉን እናደርሳለን ብለዋል። አቶ ገረሞ ወሊቃ የኦሮሚያ አደጋና ስጋት ምክትል ኮሚሽነር በበኩላቸው ለሰዎች ከሚሰጥ በተጨማሪ 14,000 በላይ እስር ሳር ከኮንሶና ከግለሰቦች መቅረቡን ገልጸዋል።
አሁን ምንድን ነው? በፊት የክረምቱ ዝናብ ይጥላል ተብሎ ነበር ስንጠብቅ የነበረው። ያ ሳይሆን ቀረ። ዝናብ ሲቀር ደግሞ በአርብቶ አደር አካባቢ ለሳምንት መሰንበት ራሱ በጣም አስጨናቂ ነው። ለአሁኑ ይህ ችግር ተባብሶ የባሰ ችግር እንዳያስከትል ሁሉም እየሰራ ነው። ጥረቱ ሳይቋረጥ እንዲቀጥል መደረግ አለበት።
አቶ ገረሙ ተመሳሳይ ክስተት በባሌ በምስራቅ ሐረርጌና ጉጂ ዞኖች ሊከሰት ስለሚችል መንግስት ያንንም በቅርበት እየተከታተለ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከቦረና ዞን ያበሎ ከተማ።
ገልሞን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ውይይት ክፍለ ጊዜ ነው የምናልፈው። የኢትዮጵያና የምዕራቡ ዓለም በሁለት የምዕራባውያን ምሁራን እይታ ለረዥም ጊዜ የምዕራቡ ዓለም ቁልፍ አጋር የነበረችውና ከሰብአዊ እርዳታ ድርጅቶች ጋርም በቅርቡ በመስራት በተጨማሪ ግዙፍ ቁጥር ያለው ስደተኛ በማስተናገድ ስሟን ከፍ አድርገው ሲያነሷት የቆየችው ኢትዮጵያ በሰሜን አካባቢዎቿ በተለይ ትግራይ ውስጥ ከተካሄደው ጦርነት ጋር ተያይዞ ግንኙነቷ እየሻከረ ይመስላል። ይህን ተከትሎ ምዕራባውያኑ ማዕቀብ ሊጥሉባት እንደሚችሉ ማስፈራራታቸው አሳሳቢ ነው ሲሉ የአፍሪካ ቀንድ የደህንነት ጉዳዮች አጥኚና ካናዳ የሚገኘው ባልሲሊ የውጭ ግንኙነቶች ትምህርት ቤት ዲሬክተር ፕሮፌሰር አን ፊጀራልድ ለአሜሪካ ድምፅ ተናግረዋል። በሰሜን ኢትዮጵያ ላለፉት 11 ወራት እየተካሄደ ባለው ጦርነት ጎን ለጎን የሚካሄደው የመረጃ ጦርነትም በዓለም አቀፉ ማህበረሰብ ውሳኔዎች ላይ ተጽዕኖ ማሳደሩን ነው ፕሮፌሰር ፊጀራልድ ያመለከቱት። ይህ የግንኙነቶች መሻከር ኢትዮጵያ ከዓለም አቀፉ ማህበረሰብ ጋር በሚኖራት ግንኙነት ላይ በሚፈጥሯቸው ተጽዕኖዎችና ተያያዥ ጉዳዮች ዙሪያ ስመኝሽ የቆየ ፕሮፌሰር ፊጀራልድን አወያይታለች። በሌላ በኩል ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩትና አሁን በትርፍ ሰዓት በጆርጅ ዋሽንግተን ዩኒቨርሲቲ የሚያስተምሩት ዴቪድ ሽን ለአሜሪካ ድምፅ ተናግረዋል። ዴቪድ ሽን ከአሜሪካ ድምፅ ጋር በነበራቸው አጭር ቃለ ምልልስ የኢትዮጵያ መንግስት እኔ ብቻ ነኝ ትክክል የሚል አይነት አቋም መያዙ ትክክል አይደለም ሲሉም ተችተዋል። ምልልሱ እንዲህ ተቀናርበዋል።
ፕሮፌሰር አንፊልት ጀራልድ የአፍሪካ ቀንድ የጸጥታና ደህንነት ጉዳዮች አጥኚና ተመራማሪ ብቻ ሳይሆኑ ለበርካታ ዓመታት የኢትዮጵያ መከላከያ ሰራዊትን ጨምሮ በኢትዮጵያ የሚገኙ የጸጥታ ተቋማትን በጸጥታ አመራር ተጠያቂነትና በብሔራዊ ደህንነት ዙሪያ የተለያዩ ስልጠናዎችን የሰጡ ባለሙያ ናቸው። በአፍሪካ ቀንድ ከሚገኙ የተለያዩ ተቋማት ጋር በመሆንም በደቡብ ሱዳን፣ ዩጋንዳ፣ ሶማሊያና ኢትዮጵያ የጸጥታ ጉዳዮች ዙሪያ የጥናት ስራዎችን ሰርተዋል። በዚህም ምክንያት ቀጠናውን በተለይ ደግሞ ውስብስብ የሆነውን የኢትዮጵያን ፖለቲካ ለመረዳት እድል እንደሰጣቸው የሚናገሩት ፕሮፌሰር ፊልስ ጀራልድ አሁን በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በመሬት ላይ የሚካሄድ ብቻ ሳይሆን ትርክትን ለመቆጣጠር የሚደረግ የመረጃ ጦርነት መሆኑን ይገልጻሉ።
And this type of warfare can be described as insurgency warfare. So
የተካሄደ ያለው የሽምቅ ውጊያ ነው። በእንደዚህ አይነት ጦርነት ወቅት መረጃ ወሳኝ ሚና አለው። የሽምቅ ውጊያን ለማስቆም የሚወሰድ ወታደራዊ እርምጃም የሚሰራጨውን መረጃ በመረጃ ለማጥፋት የሚደረግ ጥረትንም ይጨምራል። ስለዚህ መረጃ በመስጠትና ትርክትን በመቆጣጠር የበላይነት ማግኘት በእንደዚህ አይነት ዘመቻዎች ወቅት ለማሸነፍ እጅግ አስፈላጊ ነው።
በዚህ ረገድ ለ27 ዓመታት በስልጣን ላይ ቆይቶ የነበረው ህወሓት የበላይነት ማግኘቱን የሚገልጹት ፊልት ጀራልድ በአንጻሩ የኢትዮጵያ መንግስት ለመረጃ ግዴለሽ መሆን የፈጠረው ክፍተት ዓለም አቀፉን ማህበረሰብ ወደ አንድ ወገን ብቻ ላጋደለ ትርክት ከማጋለጡ በተጨማሪ አሁን ላለው የግንኙነት መሻከር አስተዋጽኦ አድርጓል ይላሉ። ላለፉት 11 ወራት በሰሜን ኢትዮጵያ እየተካሄደ ያለው ግጭትና ግጭቱ ያስከተለው ሰብአዊ ቀውስ ኢትዮጵያን ባለም አቀፍ መድረኮች ላይ ዋና የመወያያ ርዕስ አድርጓታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለመወያየት እስካሁን 10 ስብሰባዎችን ያካሄደ ሲሆን በቅርቡ ኢትዮጵያ የድርጅቱን 7 ሰራተኞች ማባረሯን ተከትሎ ዩናይትድ ስቴትስ እና አውሮፓ በሀገሪቱ ላይ ማዕቀብ እንደሚጥሉ አስጠንቅቀዋል። ለመሆኑ የዚህ ግንኙነት መሻከር መነሻው ምንድን ነው? ፕሮፌሰር ፊልስ ጀራልድ ይመልሳሉ።
I think it's important to note that these expulsions followed already strained relations.
በኢትዮጵያና ባለም አቀፍ የሰብአዊ ድርጅቶች መካከል ያለው ግንኙነት ተሻከረው ሰራተኞቹን ከሀገር ከማባረሯን በፊት ነው። ይሄ ደግሞ ብዙ ምክንያት አለው። በመጀመሪያ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስትን ወደ ትግራይ ክልል የምግብ እርዳታ እንዳይገባ አግዷል በሚል በተደጋጋሚ ወቅሳል። ሆኖም በሌላኛው ወገን ላይ ምንም አይነት ወቀሳ ሲደርስ አይሰማም። የሰብአዊ ቀውሱ ከትግራይ ተሻግሮ ወደ አማራና አፋር ክልሎች እንዲስፋፋ ካደረገ በኋላ እንኳን ከዓለም አቀፍ ህብረተሰብ ወቀሳ አልደረሰበትም። በኤርትራ መንግስት ላይ የቅጣት እርምጃ ሲወሰድና በኢትዮጵያ መንግስት ላይ የማዕቀብ ማስፈራሪያ ሲደርስ የህወሓት ተዋጊዎች ህጻናትን ለውትድርና ማሳተፋቸውን የሚያሳይ በቂ መረጃ ኖሮ እንኳን የቅጣት እርምጃም ሆነ ውግዘት አልደረሰባቸውም። ስለዚህ ይህ የሻከረው ግንኙነት ከየት እንደተነሳ ማየት ይቻላል።
ኢትዮጵያ ከመንግስታቱ ድርጅትም ሆነ ከሌሎች ዓለም አቀፍ አካላት ጋር ያላት መቃቀር ወደፊት በሚኖራት ግንኙነት ላይ ምን አይነት ተጽዕኖ ይኖረዋል?
Ethiopia has been a long-term ally, not just for the West, but also
ኢትዮጵያ ለረዥም ጊዜ በአፍሪካ ቀንድ ብቻ ሳይሆን በዓለም ላይ ቁልፍ ቦታ ይዛ ቆይታለች። ኢትዮጵያ ለምዕራብ ሀገራት ብቻ ሳይሆን የሰብአዊ ተቋማትም አጋር ነበረች። በአፍሪካ ቀንድም ጥልቅ ሚና ነበራት። ኢትዮጵያ የስደተኛ ጣቢያዎችን አቋቁማ በደቡብ ሱዳን፣ ሶማሊያና በሰሜን በኩል የሚገቡ ስደተኞችን ስታስተናግድ ቆይታለች። በዛ ላይ እንደ ትግራይ፣ ሰሜን ወሎና ሌሎች በምግብ ራሳቸውን ላልቻሉ አካባቢዎች የራሷን የምግብ ደህንነት ፕሮግራሞችን ስታስተባብር የቆየች ናት። ስለዚህ ከሰብአዊ ድርጅቶች ጋር ጥሩና መተማመን የነበረበት ግንኙነት ነበራት። አሁን ግን ያ ግንኙነት ሻክሯል።
So along with being 9 or 10
የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ 9 ወይም 10 የሚሆኑ ስብሰባዎችን አካሂዷል። እነዚህ በአህጉር ደረጃ በሀገሪቱ ወይም በቀጠናው ባሉ ጎረቤት ሀገራት መካከል ሊካሄዱ የሚገቡ እንደ ኢትዮጵያ ህዳሴ ግድብ ያሉ ጉዳዮች ግራ በሚያጋባና በሚያሳስብ ሁኔታ ወደ ጸጥታው ምክር ቤት ሲመጡ እያየን ነው።
ኢትዮጵያ ፎርምድ ኤ ኒው ጋቨርንመንት። ኢትዮጵያ እንግዲህ አሁን አዲስ መንግስት መስርታለች። ይሄ ለሀገሪቱ የፖለቲካ መረጋጋትም ሆነ ለውጭ ግንኙነቷ የሚያመጣው ለውጥ ይኖራል? መንግስትስ ቅድሚያ ሰጥቶ ሊሰራባቸው የሚገቡ ጉዳዮች ምንድን ናቸው?
Well, I think that this will make a difference in the country because
ልዩነት የሚያመጣ ይመስለኛል። ምክንያቱም ይሄ የመጀመሪያው ዴሞክራሲያዊ ምርጫ ነው። ችግር የለበትም ግን ማለት አይደለም። ሁሉም ሰው በመርጫው አልተሳተፈም። በሰሜን በጦርነት ውስጥ ያሉ ክልሎች እንዲሁም በሶማሌና አፋር ድንበር አካባቢ ያሉ የመርጫ ጣቢያዎች በመርጫው ወቅት ድምጻቸውን አልሰጡም። በተጨማሪም በትግራይ ክልል ያለው ህዝብም አልመረጠም። ነገር ግን በዛ ሁሉ ችግር ውስጥም ሆኖ በርካታ ህዝብ በመርጫው ተሳትፏል። የአብይ የመጀመሪያው ዓመት ያመጣቸው ለውጦች ከኤርትራ ጋር አስታራቂ ሰላም ፈጥሯል። ለነጻ ኢኮኖሚና ለገበያ መሻሻል ብሩን ከፍቷል። በቀጣይም በኢኮኖሚ መሻሻልና በተለይም በቀጠናው የጸጥታ መዋቅር ላይ ባተኮረ መልኩ የጸጥታ ዘርፉ መሻሻል በሚችልባቸው ጉዳዮች ላይ የበለጠ ማተኮር ይኖርበታል።
እንግዲህ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ 3 አመት ሆኗቸዋል። እርሶ ባሳተሙት አንድ ጽሑፍ ላይ ግን አብይ አህመድ መጀመሪያ ላይ በተወሰኑ ጉዳዮች ላይ መሻሻልን ቢያመጡም ከመጀመሪያውም የተሳሳተ የፖለቲካ ስሌት ማድረጋቸውን ይገልጻሉ። ምንድናቸው እነዚህ ስህተቶች?
27
አመት ስልጣን ላይ መቆየት በጣም ረጅም ጊዜ ነው። በዛ ላይ በዚህ ጊዜ ውስጥ ያመራሩሽ ለውጥም አልተደረገም።
ጠቅላይ
ሚኒስትሩ ያመጧቸው ለውጦች አስፈላጊ ቢሆኑም በስልጣን ላይ የነበረውን አመራር መተዳደሪያቸውን፣ የስልጣን ሰንሰለታቸውንና የገንዘባቸውን ፍሰት በፍጥነት አዳከመው። ከፍተኛ የጸጥታ አካላትም በፈቃዳቸው ወይም ተገደው ወደ ትግራይ በመሄድ መሰባሰብ ጀመሩ። ሌላው የመንግስት ስህተት ይህ እየፈጠረ የነበረውን የቅሬታ መጠን አለመረዳቱ፣ ከኤርትራ ጋር ለእርቅ የተደረገው ድርድርና የፌዴራል በጀት የትግራይ ክልል መንግስትን አልፎ በቀጥታ ለአካባቢው አስተዳደሮች እንዲሰጥ መደረጉ፣ ያ ሁሉ በመከላከያ ሰራዊቱ ላይ ጥቃት እስኪሰነዘር ድረስ ሲደራረብ ነበር። ሁኔታው ወደ ግጭት እንደሚያመራም ይታይ ነበር።
በህወሓት በኩልስ የተፈጸመ የፖለቲካ ስሌት ስህተት ነበር?
Yes, I would say that the miscalculations on the TPLF side.
አዎ ነበር። አንደኛ አብይ አህመድ ለረጅም አመት ሲገነባው ከቆየውና የነበሩት መሪዎች ለአመታት የሀገሪቱን የወደፊት እጣ ፈንታ እንዲወሰን አድርገው ብዙ ከደከሙበት መርሆ ብዙም ያፈነግጣሉ ብለው የገመቱ አይመስለኝም። ሌላኛው ስህተት የፌዴራሉ ሰራዊት ክልሉ ጋር ለመድረስ የነበረው አቅምና በሰራዊቱ መካከል ያለው አንድነትን እጅግ አሳንሰው ማየታቸው ነው። በተጨማሪም ህዝቡ ለመንግስትና ለብሔራዊ መከላከያ ሰራዊት በዚህ መጠን ድጋፍ ያደርጋል ብለውም አላሰቡም። ስለዚህ በሁለቱም ወገን የፖለቲካ ስሌት ስህተት ነበር።
በጥቅምት ወር ላይ ህወሓት በኢትዮጵያ መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የኢትዮጵያ መንግስት የወሰደውን እርምጃስ እንዴት ያውታል?
Ethiopian government at the time. The response, well, it was a military-led law enforcement operation which
ምላሹ ማንም የምዕራብ ሀገርም ቢሆን እንደዚህ አይነት የታቀደና ቀድሞ የተዘጋጀ ጥቃት በብሔራዊ መከላከያ ሰራዊቱ ላይ ቢደርስ ሊያደርገው የሚችለው ነው። እንደውም የምዕራብ ሀገራት የጎረቤት ሀገራት ወታደር ልከው ወይም በጸጥታ ትብብር አለዛም የደህንነትና የድንበር ጥበቃ በማድረግ እንዲተባበሩ ሊጋብዙም ይችላሉ። በኔቶ ሀገራት መርህ ላይ ይሄን የሚመለከታል።
Many characterize the ongoing conflict in Ethiopia. ቀደም ሲል እንዳነሳነው በኢትዮጵያ ውስጥ የሚካሄደው ግጭት በመሬት ላይ ብቻ ሳይሆን በመረጃ ጭምርም እንደሆነ ይነገራል። በአለፉት 11 ወራትም ሆን ተብሎም ይሁን በስህተት የሚሰራጩ ሐሰተኛ መረጃዎች በማህበራዊ ትስስር ገጾች በስፋት ይሰራጫሉ። ይህ ሁኔታ አሁን ኢትዮጵያ ላለችበት ችግር አስተዋጽኦ ያደረገ ነው ይላሉ።
የሐሰተኛ መረጃ ስርጭት ሁሉ ጊዜ ማብሮን የኖረ ነው። እንደ አውሮፓውያን አቆጣጠር በ1930ዎቹ ማገበረጃ በጀርመን የነበረውን ሁኔታ መውሰድ ትችያለሽ። አሁን ግን ዲጂታል የማህበራዊ ትስስር ሚዲያዎች በዚህ ላይ ተጨማሪ ሆኖ መጣ። ዋናው ነገር ለሽምቅ ውጊያ መሳካት መረጃ እጅግ በጣም አስፈላጊ ነው። ህወሓት ደግሞ ይሄን በደንብ ያውቃል። ምክንያቱም ደርግን ለመጣል ተመሳሳይ ዘመቻን ተጠቅሞ ነበር። ስለዚህ ይሄ መረጃ ሽምቅ ውጊያ በደንብ የተጠናከረና ለረጅም ጊዜ የኖረ ነው።
One of the articles you published focused on ሌላ ጥናታዊ ጽሁፎች ላይ ኢትዮጵያ አሁን ላለችበት ሁኔታ የክልል ልዩ ኃይሎች ድርሻ እንዳላቸው ጽፈዋል። እነዚህን ልዩ ኃይሎች በስጋት ነው የሚያዋቸው?
ሀገሪቱ ወደ አንድነት እንዳትመጣ ሊያደርጉ ይችላሉ ብዬ ሰጋለሁ። ምክንያቱም እነዚህ ልዩ ኃይሎች ሲቋቋሙ አንደኛ የህዝቡን ሰላምና ደህንነትን ይቆጣጠሩ፣ ህገ መንግስቱ በህዝቡ ዘንድ እንዲከበር ያደርጉ የነበሩ የየክልሎቹን ፖሊሶች ስራ ቆሙ። በትግራይ ብቻ ሳይሆን በሶማሊያ፣ በአማራ፣ በኦሮሚያ በጣም እየሰፉ መጡ። በዩናይትድ ስቴትስ ብትመለከቺ ተመሳሳይ እያንዳንዱ ግዛት ብሔራዊ ዘብ አለው፣ ግን የማዕከላዊው ሰራዊት አካል ናቸው። በተጨማሪም ለክልሎቹ ፕሬዝዳንቶች ብቻ ሳይሆን ለአሜሪካ ፕሬዝዳንት ጭምር የሚታዘዙበትም ሰንሰለት አለ። በኢትዮጵያ ግን የዛ አይነት መስመር ያለው ተዋረድ የለም። ታማኝነታቸው ለክልሉ ፕሬዝዳንት ብቻ ነው።
They were loyal to the regional president only.
What lessons can we really learn from Ethiopia ahun kallechubet aschegari huneta inditwata min meddereg allebet ilallu?
I think the one thing that really strikes me at the moment
ዋናነት ዓለም አቀፉ ማህበረሰብ ሰላምና ደህንነትን ለማስጠበቅ የሚጠቀምባቸው እንደ መግለጫ ማውጣት፣ ማውገዝ፣ ሰላም አስከባሪ ኃይል ሀገርን እንዲያረጋጋ መጠበቅ ወይም ማቀብ መጣልን የመሳሰሉ መሳሪያዎች በድጋሚ ሊያስብባቸው ይገባል። ይልቁንም የፖለቲካ እርቅ፣ ብሔራዊ መግባባትና ማህበረሰቡን ማዕከል ያደረገ ውይይት በጣም አስፈላጊ ናቸው። ለእንደዚህ አይነት ጥረት ደግሞ ከፍተኛ የገንዘብ ድጋፍ ሊደረግ ይገባል።
ፕሮፌሰር ፊልስ ጀራልድ በኢትዮጵያ ውስጥ ላለው ቀውስ በአብዛኛው ህወሓትን ተጠያቂ ሲያደርጉ፣ በሌላ በኩል ትላንት ከአሜሪካ ድምጽ ጋር ቆይታ የነበራቸው የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን በኢትዮጵያ ላለው ግጭት ወታደራዊ መፍትሄ እንደማይታያቸው በመግለጽ የኢትዮጵያ መንግስት እኔ ብቻ ነኝ የሚል አይነት አቋም መያዙ ትክክል አይደለም ሲሉ ተችተዋል።
Basically, the government of Ethiopia is saying that the rest of the world is
የኢትዮጵያ መንግስት እያለ ያለው ዓለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን የተሳሳተ ነው እና እውነቱ ያለው እነሱ ጋር ብቻ እንደሆነ ነው። ያ ሊታመን አይችልም። ሁሉንም መረጃ መመልከት አስፈላጊ ነው። ኢትዮጵያ መንግስት የሚያወጣቸውን ሪፖርቶች አያለሁ፣ ግን ሌላው በሙሉ ስለ ሁኔታው የተሳሳተ መረጃ ነው ያለው ማለት ትክክለኛ አይመስለኝም።
በጥቅምት ወር ላይ ህወሓት በፌዴራል መከላከያ ሰራዊት ላይ ያደረሰው ጥቃት ዙሪያም ብዙ ያልተመለሱ ጥያቄዎች እንዳሉ አምባሳደር ሺን ይጠቅሳሉ።
እዚህ ጋር መፈታት ያለበት ዋናው ጉዳይ ከጥቅምት ወር ጥቃቱ ከመፈጸሙ በፊት ማዕከላዊ መንግስቱ ምን ሲያደርግ ነበር የሚለው ነው። ትግራይን ለማጥቃት ሲዘጋጁ ነበር፣ ህወሓት ሲዘጋጁ ነበር ይላል። እኔ ያን ሲያደርጉ እንደነበር ወይም እንዳልነበር አላውቅም። የዚያ መረጃ የለኝም። ጥቃት ሊደረግ ዝግጅት እንደነበር የሚያረጋግጥ ጠንካራ መረጃ ካለ ያ ሁኔታውን ይቀይረዋል። አሁን ግን ጥቅምት ላይ በሰሜን እዝ ላይ የተፈጸመው ጥቃት በርካታ አሳሳቢ ጥያቄዎችን ያስነሳል።
በኢትዮጵያ ያለውን ግጭት በዘላቂነት ለመፍታት ብቸኛው መፍትሄ ውይይት መሆኑን የሚያሰምሩበት አምባሳደር ሺን ማዕከላዊ መንግስትም ሆነ ህወሓት ወደ ድርድር ጠረጴዛ እንዲመጡም ጠይቀዋል።
ይቻላልም ተመራጩ የመፍትሄ ድርድርም ነው። ቢያንስ የዓለም አቀፉ ማህበረሰብ የሚመርጠው ይህንኑ ነው። በእርግጥ ምድር ላይ የሚዋጉት ኃይሎችም ሆነ የማዕከላዊ መንግስቱ ይህን የመረጡ እንደሆነ አላውቅም። አንዳቸው ወይም ሁለቱም ወታደራዊ ድል ይፈልጋሉ። ድል እናገኛለን ብለው ያምናሉም ብዬ እፈራለሁ። አሁን ባለው ሁኔታ ግን ወታደራዊ ድል የሚገኝ አይመስለኝም። ለዛ ነው በድርድር የሚደረስ ስምምነትን የምደግፈው። በድርድር በሚገኝ ስምምነት ውስጥ የሚጠፋው ህይወት ያነሰ ነው የሚሆነው።
አምባሳደር ሺን አክለው የኢትዮጵያ መንግስት ህግ የማስከበር ዘመቻ እያካሄድኩ ነው ማለቱን እንደማይቀበሉና ኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ መሆኑን ገልጸው በግጭት ውስጥ ያሉ ሁሉም አካላት በንጹሃን ዜጎች ላይ ጥቃቶችን እያደረሱ መሆናቸውንም ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ምንሽ ለዝግጅቷ አመሰግናለሁ። አድማጮች አሁን ማሳሰቢያ።
የአሜሪካ ድምጽ
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን ያማረኛ ያፋን ኦሮሞ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
ያማረኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን ያፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢናን ኢትዮሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
የአሜሪካ ድምጽ ቪኦኤ።
ወደ መጨረሻው ዝግጅታችን እያመራን ነው። አድማጮች ቀደም ሲል ስርጭታችንን በሳተላይት ወይም በዲጂታል ሚዲያ ለምትከታተሉ አድማጭ ተመልካቾቻችን የቀደሙትን ተንታኝ ከሁለቱ ተንታኞች አንዳቸው ማለቴ ነው ፕሮፌሰር አን ፊትሽራልድን የበሳቸው ምስል ስር ዴቪድ ሺን የሚል ጽሑፍ ይታይ ነበርና ይቅርታን ጠይቃለን። የቀደሙት ፕሮፌሰር አን ፊትሽራልድ የተከተሉት ደግሞ አምባሳደር ዴቪድ ሺን ናቸው። አሁን የመጨረሻው ቅንብር ወደ ድሬዳዋ ነው የሚወስድን። በድሬዳዋ ሐረማያ መካከል ተራራማና ረባዳ መሬት ከሚገናኙበት ቦታ አንስቶ እስከ አፋር ድረስ ባለው የስምጥ ሸለቆ አካባቢ በአንድ ሳምንት ውስጥ 4 ጊዜ ያህል ርዕደ መሬት መከሰቱን የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ አረጋግጠዋል ይለናል። በዚህ ዙሪያ የፕሮፌሰር አየለን አስተያየት ያካተተ ቅንብር ይዞ የቀረበው አዲስ ቸኮል ነው ከድሬዳዋ ነው።
በድሬዳዋ ከተማ ሸል እየተባለ በሚጠራው አካባቢ ነዋሪ የሆኑት አቶ መትኩ ቶላ ጥቅምት 5 ቀን ምሽት 2 ሰዓት ከ43 ደቂቃ ላይ ከተማ ውስጥ ርዕደ ምድር ተከስቷል ብለው ያምናሉ።
ገጠሚ ቤት ሶፋ ላይ ቁጭ የነበረና ያልተለመደ አይነት መሬት ለሶፋ ምን ሆነ ነው እንዴ የሚንቀሳቀሰው ምናምን ብዬ ጎንበስ ብዬ ሳይ ከመሬት መንቀጥቀጥ ነውና ቤት የኮርኒስና የግድግዳ መላቀቅ ሁሉ እኔንም አጋጥሞኛል። አሁን አንዳንድ ቦታዎች ላይ የጠርዞች አሉ አይደለም፣ የአራት ማዕዘን ቤት ጠርዞች ከኮርኒሱና ከግድግዳው ጋር አንድ ላይ የሚጣበቁበት የአሁን የተላቀቀበት አጋጣሚና የሆነ ክራክ የማድረግ አይነት ስሜቶች እኔም በራሴ አጋጥመኛል። ሰዎችም ይሄ ነገር እንዳጋጠማቸው ነው ሲነግሩኝ የነበረው።
ልክ እንደ አቶ ምትኩ ቶላ ሁሉ ሌሎች ነዋሪዎችም በድሬዳዋ ከተማ በአንድ ሳምንት ጊዜ ውስጥ 4 ጊዜ ርዕደ መሬት ተከስቷል ብለው ነው የሚያምኑት። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ጥናት ተቋም ዳይሬክተር እንዲሁም የርዕደ ምድር ተመራማሪው ፕሮፌሰር አታላይ አየለ ርዕደ ምድሩ ከከተማዎቹ ወጣ ብሎ መፈጠሩን ያስረዳሉ።
አሁን ቅርብ ጊዜ የተፈጠሩት ባለፈው ሳምንት በተከታታይ የተፈጠሩት ትልቅ የሚባለው ከድሬዳዋና ከሐረማያ መሀል ይሄ ዝንፈት ተራራማውና ረባዳው መሬት የሚገናኙበት ፎልት ይባላል። እዚህ አካባቢ ነው የሚያሳየን፣ ደንገጎ አካባቢ ነው የሚያሳየን። ግን ሌሎቹ ግን ያን መስመር ተከትለው እስከ ወደ ገዋኔ አቅጣጫ የሚሄድ የተለያየ በጣም ወደ ሰሜን ማለት ነው የተለያየ ሎኬሽን ነው ያላቸው። እና ያ ማለት ምንድን ነው ስምጥ ሸለቆ ውስጥ ይህም እዚያም የሚጠበቅ ቦታ ነው ማለት። አንድ ቦታ ሲፈጠር ብዙ ጊዜ የተያያዘ ነው ያ ስምጥ ሸለቆ ዙሪያ አካባቢ።
በተጨማሪም ደግሞ በሐረማያና ሰመራ በሚገኘው የመረጃ መመዝገቢያ ጣቢያ የተገኘው መረጃ ሲያገኙ ርዕደ መሬቱ የተፈጠረበትን ቦታ አሁን ካላቸው በተሻለ ማወቅ እንደሚችሉ ፕሮፌሰር አታላይ ገልጸዋል።
በትክክል ዜሮ ኢራን እዚህ ጋር ቦታ ነው የተፈጠረ ብሎ ለማለት ያስቸግራል። ዊዝን ላይክ 10 ኪሎ ሜትር ሬዲየስ ውስጥ ዛሬ ሊያደርግ ይችላል ማለት ነው የተፈጠረበት ቦታ። ምክንያቱም ባህሪያቸው ይለያያል። ልክ እንደ አሻራ የተፈጠረው ወይም የተመዘገበው ዌይፎርም ይባላል። እንደ ህልብ ትርታ ሆስፒታል እንደሚመዘገበው አይነት እንግዲህ በድምፅ ለመግለጽ አሁን ያንን የሚመስል ነገር ነው እና ይለያያል። ከተለያየ ቦታ እንደመጡ ያስታውቃል ማለት ነው ያን ብቻ በማየት።
ፕሮፌሰር አታለ ከጥቅምት 5 እስከ ጥቅምት 9 ባለው ጊዜ ውስጥ 10 ጊዜ ርዕደ መሬት መከሰቱን በመሳሪያ ከተመዘገበ መረጃ መገኘቱን ገልጸው ንዝረታቸው ያልተሰማ ክስተቶችም እንደነበሩ ተናግረዋል።
የተሰሙት ናቸው እየመዘገብ ናቸው እንደውም ከ10 በላይ ይሆናሉ አሁን በተባለው ማለት ነው። ምክንያቱም መሳሪያው እኛ የማይሰማንን ሁሉ ስለሚመዘግብ ማለት ነው። ለዚያውም አዲስ አበባ ያለው ነው እንግዲህ እንጂ አሁን ሀረር መሳሪያችን ቢሰራ በጣም ብዙ ሊመዘግብ እንደሚችል እንጠብቃለን። ሰበራም እንደዚሁ ማለት ነው። ትንንሾች ነው የሚሆኑት ማለት ነው። ልክ እንጨት ሲሰበር እንዴት ነው ከፍ ያለ ድምፅ ያለው ቋሚን ድምፅ ይኖረዋል፣ ሌሎቹ ትንንሽ ጭጭ ድምፅ ይኖራቸዋል ማለት ነው። የአለት መደርመስ ስለሆነ ማለት ነው።
ርዕደ መሬቶቹ የስምጥ ሸለቆ ተፈጥሮ በኢትዮጵያ ውስጥ እየተካሄደ ስለመሆኑ መገለጫዎች ናቸው ይላሉ ፕሮፌሰር አታራይ።
ወደ ምስራቁ ካየን ደንገጎ ይዘን ወደ ሀረር ደጋማው ክፍል አለ። ከዛ ስምጥ ቦታ አለ። ከዛ ደግሞ ወዲያ ሄደን የአንኮበር እና የደሴ እስከ ወልዲያ መቀሌ ድረስ ያለው ማርጅን ደጋማው ክፍል አለ እና ይሄ አሁን የምናየው ወይም ደግሞ የሚታወቅ የዚህ አካባቢ የመሬት አቀማመጥ ተፈጥሮ አሁን ያለውን ቅርጽ ሊይዝ የቻለው በመሬት እንቅስቃሴ ነው ወይም ደግሞ በመሬት መንቀጥቀጥ እና በእሳተ ገሞራ በተለያየ ጊዜ በተለያየ ዘመን እየተካሄደ መሀሉ ረባዳ የሆነ ዳርና ዳሩ ተራራማ የሆነ ይሄዳል ማለት ነው እና የስምጥ ሸለቆ ተፈጥሮ በኢትዮጵያ ውስጥ እየተካሄደ ነው ያለው ማለት ነው እና በዚያ ምክንያት ነው መሬት መንቀጥቀጦች እዚህም እዚያም የሚፈጠሩት እና አሁን የመሬት መንቀጥቀጦችን ስርጭት በካርታ ላይ አስቀምጠን ብናያቸው በትክክል የስምጥ ሸለቆውን ተከትለው ነው የሚቀመጡት ካርታው ላይ ማለት ነው። ስለዚህ ምክንያቱ የስምጥ ሸለቆ አክቲቭ የሚባል ወይም ደግሞ አሁን በሂደት ላይ ያለ እንቅስቃሴ ያለበት የስምጥ ሸለቆ ተፈጥሮ እየተከሰተ ያለበት ቦታ ስለሆነ ነው ማለት ነው።
ስለዚህ አብዛኞቹ ከዚህ ከስምጥ ሸለቆ ጋር የተያያዙ ወደፊትም ተመሳሳይ ተፈጥሮ መሬት መንቀጥቀጥ ሊያጋጥማቸው ይችላል ማለት ነው።
ተመሳሳይ መጠን ያለው ከዚያም በላይም ሊሆን ይችላል። ጊዜ መቼና እንዴት የሚለውን መተንበይ አይቻልም። ግን የስምጥ ሸለቆውን አሁን የምናውቀውን አቅጣጫ ወይም ደግሞ ቦታ ከቀይ ባህር ጀምረህ ወይም ደግሞ ከኤደን ባህረ ሰላጤ የሚመጣው ወይም ከምስራቅ አፍሪካ ሶስቱ የሚገናኙት አፋር ውስጥ ነው። በተለያየ ጊዜ የመሬት እንቅስቃሴ በእሳተ ገሞራ እና በመሬት መንቀጥቀጥ ይከሰታል ወይም ይገለጻል ማለት ነው እና ወደፊቱም ቀጣይ ነው የሚሆነው፣ ይቀጥላል። መቼና እንዴት መተንበይ አይቻልም።
ፕሮፌሰር አታለ ከዚህ ቀደም በኢትዮጵያ ተከስቶ የነበሩ ርዕደ መሬቶችን ወደኋላ መለስ ብለው ያስታውሳሉ። በአፋር የተከሰተውንም በማብራሪያቸው ያስቀምጣሉ። የድግግሞሽ የመሬት መንቀጥቀጥ የተከሰተባቸው አጋጣሚዎች እንደነበሩም አፋርን በአስረጅነት ይጠቅሳሉ።
በ1969 በጎርጎሮሳውያን አቆጣጠር ይመስለኛል 61 አካባቢ ሰርዶ የምትባል ከተማ ሙሉ በሙሉ ወድማለች። ሰርዶ አፋር እና ከ400 በላይ በዛን ጊዜ በነበረው ቁጥር ማለት ነው ነዋሪዎች ተፈናቅለዋል። ቀላል ቁጥር የማይባል ሰዎችን ሞተዋል። እንደገና በ1964 ገደማ 53 ይመስለኛል የካራቆሬ መሬት መንቀጥቀጥ ብዙ ሰው የሚያስታውሰው እዚህ አዲስ አበባ በወቅቱ የነበሩ ዩኒቨርሲቲ ኮሌጅ ተማሪዎች ሁሉ ከዶርሚተሪያቸው ፓኒክ አድርገው የወጡበት ጊዜ ነበረ። የሐዋሳ ራሱ የሐዋሳ ነዋሪዎች በጣም ተረብሸው ነበር። በ2016 በፈረንጅ አቆጣጠር ማለት ነው። 2010 ደግሞ ሆሳና ሆስፒታል ሁሉ የተኙ በሽተኞች ፓኒክ አድርገው እስከ ግሉኮሳቸው ድረስ ወጥተው የነበረበት ጊዜ እና ህንፃዎች ሁሉ መጠነኛ ጉዳት ደርሶባቸው ነበር እና ዝም ብለን ካሰብ ነው እና ከቀመር ነው በጣም ቀላል የማይባል ቁጥር ተፈጥሮ ያውቃል። እነዚህ አዲስ አበባ እንኳን እንደዚህ አይነት ነገር ሲፈጠር ጀሞ አካባቢ ያሉ ሰዎች ናቸው የሚሰማቸው በብዛት። ለምን? የአካባቢ ሜዳማና በድሮ ዘመን ሀይቅ የነበረበት አካባቢ ስለሆነ መሬቱ ጠንካራ አይደለም እና እዚያ ፎቆች ብዙ አምፕሊፋይ የማድረግ ባህሪ ያላቸው ማለት ነው እና ተፈጥሮ ያውቃል በደንብ ጉዳትም ደርሶ የሚያውቃል ማለት ነው።
ርዕደ መሬት ሲከሰት ሊደርሱ የሚችሉ ጉዳቶችን ለመቀነስ ህብረተሰቡ ስለ መሬት መንቀጥቀጥ መሰረታዊ እውቀቶች ሊኖሩት እንደሚገባ የጠቆሙት ፕሮፌሰር አታላይ በዋናነት ግን ንዝረቱ ሲሰማ ከፍ ካሉ ህንፃዎች መራቅ ተገቢ መሆኑን መክረዋል። ያም ሆኖ ስጋት ውስጥ የሚከቱ ሁኔታ እንደሌለ ነው የተናገሩት።
ስሜት ይሰማል፣ ግን ምንም መሬት ተከፍታ ስለማትውጥ መደናገጥ አያስፈልግም እና እየተከታተልን እኛ እናሳውቃለን። በነገራችን ላይ ሁኔታው እየጨመረ የሚሄድ ከሆነ ይሄ አቅጣጫው ወዴት እያመረ እንደሆነ ከፍ ያለ የሚመጣም ከሆነ ብዙ ሚዲያዎችም እየደወሉ እየጠየቁን ነው እና ከዚህ በፊትም አድርገ ነው እንደምናውቀው ሁሉ ማለት ነው ይህንን መረጃ እንሰጣለን። መሳሪያውም እኛ እናየዋለን እኮ እዚህ የሚመዘግበው ማለት ነው እና ያንን እንደ ቅድመ ትንበያ መተንበይ አይቻልም። አሁን እንዲህ እንዲሆነዋል እያለን መረጃ እንሰጣለን። በተቻለ መጠን አሁን ቅድም እንዳልኩት ነው፣ ጥሩ ባልተሰሩ ቤቶች ወይም ደግሞ ፎቅ ላይ ያሉ ሰዎች ቢጠነቀቁ ጥሩ ነው። ከዚያ ውጭ ግን አነስ ያሉ ቤቶች ውስጥ ነው የሚያስፈራ ነገር አይደለም።
በኢትዮጵያ ከዚህ ቀደም የተከሰቱ ተረደ መሬቶች በዓለም ላይ ለዚህ እጅግ ተጋላጭ ከሆኑት እንደ ጃፓን፣ ኢንዶኔዥያ፣ ቻይና፣ ሜክሲኮ፣ ኢራን እና የመሳሰሉ ሀገሮች ጋር በአቻነት የሚወዳደር አለመሆኑን በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስ እና አስትሮኖሚ ጥናት ተቋም ዳይሬክተር የርዕደ ምድር ተመራማሪው ፕሮፌሰር አታላይ አየለ ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልና እንግዳውን ፕሮፌሰር አታላይን እናመሰግናለን። ተመልካችና አድማጮቻችን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኤፍኤም 94.3 በተጨማሪም በኢትዮ ሳት ትከታተሉት የነበረውን የአንድ ሰዓት ፕሮግራማችንን እዚህ ላይ ያበቃን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ በልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ለአሁኑ ያስተናገድኳቸው አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የቴክኒክ መሐንዲሱ ሚሻ ዱብንስኪ በዚሁ እንሰናበታለን። በእኔ በኩል ሰላም፣ ደህና እደሩ።